የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
ሁሉንም ወንድም የግብፅና የሱዳን ብቻ ሳይሆን መላው አፍሪካ ወንድምና እህት ህዝቦች እንኳን ደስ ያላችሁ። ሐሳባችን የቀና ተግባራችን የቀና አርካንም ቢሆን ፍሬያችንም ያማረ ነውና ሁላችሁም የኛ መንገድ ተከትላችሁ ከልመና በመውጣት ህይወታችሁና የህዝባችሁን ህይወት ለመለወጥ እንድትተጉ አደራ ላችሁ ፈልጋለሁ።
ጠቅላይ ሚኒስትር አብይ አህመድ ናቸው። በትላንትናው ዕለት የኃይል ማመንጫ ስራ የጀመረው የህዳሴ ግድብ በተመረቀበት ወቅት በስፍራው ከተናገሩት የተወሰደ ነው። ሙሉ ዘገባው ደርሶናል። በዕለቱ አብይ ርዕስ ይቀርባል። የዓለም አቀፍ ውሃ ጉዳዮች አዋቂ ባለሙያም ትንታኔ ይዘናል። ሰኞ የካቲት 14 2014 ዓ.ም እንደምናመሻችሁ። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ሀብታሙ ስዩም፣ ከቴክኒክ አቀናባሪያችን ብርሃን ኃይሉ፣ የዌብና ማኅበራዊ መገናኛ አቀናባሪያችን አባየው ገበያው፣ የስርጭት መሐንዲሱ ቢል አንድራዴ ጋር አብረናችሁ እናመሻለን። የምስልና ድምፅ አቀናባሪያችን ሲሳይ አሸናፊ፣ ግርማ ደገፋና ኤልያስ አስማረ ናቸው። የዕለቱ ዋና አዘጋጅ ጽዮን ግርማ ናት። እያሉበት ሆነው የምሽቱን ዝግጅት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ። ከምሽቱ የዓለም ዜናዎች ጋር ሀብታሙ ስዩም ነኝ። የኢትዮጵያ የሕዝብ ተወካዮች ምክር ቤት የሀገራዊ ምክክር ኮሚሽን 11 ኮሚሽነሮችን ሹመት በዛሬው ዕለት አጽድቋል። በሕክምናው ዘርፍ ለበርካታ ዓመታት ያገለገሉት ፕሮፌሰር መስፍን አርያ የኮሚሽኑ ሰብሳቢ፣ የሕግ ምሁር የሆኑት ወይዘሮ ሂሩት ገብረስላሴ ደግሞ ምክትል ሰብሳቢ እንዲሆኑ ተመርጠዋል። ከዚህ በተጨማሪ 9 ግለሰቦች የሀገራዊ ምክክር ኮሚሽን አባላት ሆነው በአምስት ድምፅ ታቅበው በአብላጫ ድምፅ መመረጣቸው ይፋ ሆኗል። የሕዝብ ተወካዮች ምክር ቤት አፈ ጉባኤ በአመራረጥ ሂደቱ የሃይማኖት አባቶች፣ የሲቪክ ማህበራት፣ የተፎካካሪ ፖለቲካ ፓርቲዎች አመራሮች እንዲሁም የሀገር ሽማግሌዎች ተሳታፊ እንደነበሩም አስረድተዋል። ተመራጮች የሕዝብ ታማኒነት እንዲያገኙ የሚያስችል ቅድመ ማጣራት እንደተደረገም ለሕዝብ ተወካዮች አስረድተዋል።
ስለዚህ ዜግነት ኢትዮጵያ የሆነ የሚለውን በደንብ በጥንቃቄ ፈትሸናል ማለት ነው። 42 እጩም እኮ ዝርዝር በሚቀርብበት ጊዜ ለህዝብ በሚቀርብበት ጊዜ እንደዚህ አይነት አስተያየቶች እንዲሰጡ ነው። ሁለተኛ በህግስ የሚጠየቅ ሰው አለ ወይ? ራሱ የተጠየቀ ሰው በወንጀል የተጠየቀ ሰው አለ ወይ የሚለውንም ከፍትህ ሚኒስትር ጋር በመሆን ዝርዝር መረጃዎችን ከጠቅላይ ፍርድ ቤት ጋር በመሆን ዝርዝር መረጃዎችን ለማየት ነው።
በተጨማሪም በኮሚሽነርነት የተመረጡት ዶክተር ተገኘ ወርቅ ጌቱ፣ አምባሳደር ዶክተር አይሮራት መሐመድ፣ ወይዘሮ ብሌን ገብረ መድን፣ ዶክተር ዮናስ አዳዬ፣ አቶ ዘገየ አስፋው፣ አቶ መላክ ወልደ ማርያም፣ አምባሳደር መሐመድ ዱሪር፣ አቶ ሙልጌታ አጎና ዶክተር አምባያ ጋቶ እንደሆኑ ተገልጸዋል። በሴኔጋል በተመሳሳይ ጾታ አፍቃሪያን ላይ ከበድ ያለ ቅጣት እንዲጣል የሚጠይቅ ሰልፍ ተደረገ። በትናንትናው ዕለት በሴኔጋል ዋና ከተማ ዳካር የተመሳሳይ ጾታ አፍቃሪያንን ባንዲራ በእሳት ያያያዙ ወንድ ሰልፈኞች ሴኔጋል መቼም ቢሆን የተመሳሳይ ጾታን ግንኙነት አትቀበልም በማለት መፈክር አሰምተዋል። ሌሎች ደግሞ ሴኔጋል የተመሳሳይ ጾታ ግንኙነትን አይሆንም ብላለች፣ ይህ አጀንዳም ሊቆም ይገባል የሚሉ መፈክሮችን ይዘው ታይተዋል። ፕሌስ ዲ ኦብሌስክ ወደ ተሰኘው የከተማዋ ስፍራ ያቀኑት በሺዎች የሚቆጠሩ ሰልፈኞች በተመሳሳይ ጾታ ግንኙነት ውስጥ ተሳታፊ በሆኑት ላይ ከበድ ያለ ቅጣት እንዲጣል ጠይቀዋል። ሰልፉ የተዘጋጀው በወግ አጥባቂው የእስልምና ቡድን አማካኝነት ሲሆን የተመሳሳይ ጾታ አፍቃሪያን በምዕራቡ ዓለም የተጫነብን በባህላችን ላይ አደጋ የደቀነ ጉዳይ ነው ብለዋል። ቡድኑ 95 በመቶ ህዝቧ የእስልምና እምነት ተከታይ በሆኑባት ሴኔጋል ህጓ ያልተገባ ወይንም ተፈጥሯ ያልሆነ ሲል በገለጸው ግንኙነት ውስጥ የተገኙ ሰዎች እስከ 2500 ዶላር በሚደርስ የገንዘብ ቅጣት እንዲቀጡ ደንግጓል። ተቃዋሚዎች ግን መንግስት እንደዋሻቸው የሚቀጣ ህግ ከነጭራሹ እንደሌለ በማንሳት ቅሬታ ያሰማሉ። ተሳታፊዎችን ከአምስት እስከ 10 ዓመት በሚጠጋ እስራት ለመቅጣት የቀረበው ረቂቅ ህግ ከሰሞኑ በሀገሪቱ ህግ አውጪዎች ውድቅ ሆኗል። ዩናይትድ ስቴትስ በየዓመቱ ለአፍሪካ ሀገራት የምትሰጠው ሽብርተኝነትን ለመዋጋት የሚያስችል የጦር ስልጠና በአይቬሪኮስት በትናንትናው ዕለት ተጀምሯል። ስልጠናው የተጀመረው እስላማዊ ታጣቂዎች በርካታ ስፍራዎችን በተቆጣጠሩበት በምዕራብ አፍሪካ መፈንቅለ መንግስቶች በተበራከቱበት፣ የፈረንሳይ ኃይሎች ቁጥርም እየቀነሰ በመጣበት በአሁኑ ሰዓት ነው። ፍሊንትሎክ የተሰኘው የስልጠና መርሃ ግብር ከምዕራብ አፍሪካ የተውጣጡ 400 ወታደሮችን የሚያካትት ነው። ከአልቃይዳና እስላማዊ መንግስት ጋር ግንኙነት ካላቸው ኃይሎች ተደጋጋሚ ጥቃት የተከፈተባቸውን ጨምሮ የአመራሮችን ወታደራዊ ክህለት ማጠንከር ግቡ እንደሆነ ተነግረዋል። በእስላማዊ ኃይሎች ጥቃት ሰለባ ከሆኑት ጊኒ፣ ማሊና ቡርኪና ፋሶ በአሁኑ ስልጠና ተሳታፊ አይደሉም። በሦስቱ ሀገራት ወታደራዊ አመራሮች ስልጣን መንጠቃቸውን ተከትለው በምዕራብ አፍሪካ የድህረ ቅኝ ግዛት ዘመኑ የመፈንቅለ መንግስታት ሰደድ እንዳይደገም ስጋትን ፈጥረዋል። የመርሃ ግብሩ ዋነኛ ዓላማ የመረጃ ልውውጥ ነው፣ ካልተነጋገርን በጋራ መስራት አንችልም ብለዋል አድሚራል ጄምስ ሳንደርስ የተባሉት በአፍሪካ የዩናይትድ ስቴትስ ልዩ ኃይል አዛዥ። ዘገባው የሮይተርስ ነው። አድማጮች በማዳመጥ ላይ የምትገኙት የአሜሪካ ድምፅን ነው። ዩናይትድ ስቴትስ ለተባበሩት መንግስታት ድርጅት በላከችው ደብዳቤ ላይ ሩሲያ ዩክሬንን በምትወርበት ጊዜ የሚገደሉና ወደ እስር ጣቢያ የሚጋዙ ሰዎችን ዝርዝር እንዳዘጋጀች መረጃው እንዳላት መግለጿን ኤኤፍፒ ዘገበ። ለተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳይ ከፍተኛ ኃላፊ በተጻፈው ደብዳቤ ላይ ዩናይትድ ስቴትስ ሁኔታው በእጅጉ እንዳሳሰባትና የሰብአዊ መብት ረገጣ ውጥንቅጥ እንዳይከተል አስጠንቅቃለች። ዩናይትድ ስቴትስ በደብዳቤዋ ላይ ሰላማዊ ሰልፈኞችን ለመበተን አሊያም ደግሞ ከሰላማዊ ሰዎች የሚመጣን ህዝባዊ መገዳደር ለማስቆም ገዳይ እርምጃዎችን ሩሲያ ልትወስድ እንደምትችል የሚያሳዩ ተአማኒ መረጃዎች እንደደረሷትም ለድርጅቱ የሰብአዊ መብቶች ጉዳይ ኃላፊ ሚሼል ባችሌት አስታውቃለች። ሩሲያ በጥቂት ሳምንታት ውስጥ 150 ሺህ ያክል ወታደሮችን ወደ ዩክሬን ማስጠጋቷን ዩናይትድ ስቴትስና ምዕራባውያን አጋሮች ግምት አስቀምጠዋል። ሞስኮ ግን ጎረቤቷን የማጥቃት እቅድ እንደሌላት አስታውቃለች። ይህም የሆነው ግን ዩክሬን መቼም ቢሆን የሰሜን አትላንቲክ የጦር ቃል ኪዳን ኔቶ አባል እንደማትሆን፣ የምዕራባውያን ጦር ትብብር ከምስራቅ አውሮፓ እንደሚለቅ ማረጋገጫ ሲሰጣት እንደሆነ አስታውቃለች። ምዕራባውያን የሩሲያን ጥያቄ እስካሁን አልተቀበሉም። በኢራን ታብሪዝ በምትባለው ከተማ ሰሜን ምዕራብ የመኖሪያ ሰፈሮች ላይ አንድ ተዋጊ አውሮፕላን መከስከሱን ተከትሎ ሶስት ሰዎች መሞታቸውን ከሟቾች መካከል ሁለት የበረራ ባለሙያዎች እንዳሉበትም የሀገሪቱ መንግስት ቴሌቪዥን ዘግበዋል። አካባቢው የቀይ ጨረቃ ማህበር ኃላፊ አውሮፕላኑ ትምህርት ቤት ላይ እንደወደቀና ከሟቾች መካከል አንደኛው በአካባቢው ነዋሪ የነበረ ሰው እንደሆነ ተናግረዋል። የቀጠናው ባለስልጣን ሙሐመድ ባጊር በኮሮና ቫይረስ ምክንያት ትምህርት ቤቱ በወቅቱ ዝግ እንደነበረ ተናግረዋል። የተከሰከሰው አውሮፕላን F5 የተባለ የጦር አውሮፕላን እንደሆነና ከጠዋቱ 3 ሰዓት ግድም ሞናጂም በተባለው ልዩ ስፍራ እንደተከሰከሰ አስረድተዋል። ክስተቱን በተመለከተ ምርመራ እንደቀጠለ የመንግስቱን ቴሌቪዥን ጠቅሶ AFP ዘግቧል። በስተመጨረሻም በዩናይትድ ስቴትስ በኮቪድ የሚያዙ ሰዎች ቁጥር ብሎም ለሆስፒታል የሚዳረጉ ሰዎች ቁጥር እየቀነሰ እንደሆነ ተገልጿል። ይህም የኦሚክሮን ዝርያ ስርጭት በመላ ሀገሪቱ እየቀነሰ መምጣቱን አመላካች ነው ተብሏል። ቅዳሜ ዕለት በበሽታ የተያዙ ሰዎች ቁጥር ከ100 ሺህ እንደማይበልጥ ሲነገር፣ ይህም ከ5 ሳምንታት በፊት ከነበረው ከ800 ሺህ የሚልቀው ቁጥር በእጅጉ የቀነሰ መሆኑን የጃንስ ሆፕኪንስ ዩኒቨርሲቲ መረጃ ይጠቁማል። በኒውዮርክ ባለፉት 2 ሳምንታት ብቻ በበሽታ የተያዙ ሰዎች ቁጥር በ50% መቀነሱም ተዘግበዋል። አድማጮች ለምሽቱ የያዝንላችሁ ዜናዎች እነዚህ ነበሩ።
ሀብታሙ ስዩምን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የዕለተ ሰኞ ምሽት ዝግጅታችንን ነው። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አስተናጋጃችሁ አሉላ ከበደ ነኝ። በራዲዮ የቴሌቪዥን ዝግጅታችንን በሳተላይት ለምትከታተሉ አድማጮችና ተመልካቾቻችን በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። በዕለቱ አቢር እሳችን ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙ ዝግጅቶች አንዱን ለቅምሻ እናሰማችሁ።
ሁሉ ተረብሿል፣ ሁሉ ተረብሿል። ተረበሻ የለም። ትናንትና ይሄ ነበረ ረብሻ አልነበረም። በሁሉ ነገር በኑሮ ውድነት ተረብሿል፣ በጦርነት ተረብሿል፣ ሰላም በማጣት ተረብሿል። ኢትዮጵያ ሕዝብ ያልተረብከበት ምንም ነገር የለም። ተረብሿል።
በቅርቡ ሊካሄድ የታቀደውን የብሔራዊ መግባባት አስመልክቶ ከተሰጡ አስተያየቶች የተወሰደ ነው። ሙሉ ቅንብሩ በሁለተኛው አጋማሽ ክፍለ ጊዜ ይቀርባል። አድማጮች፣ የዕለቱ ምስልና ድምፅ አቀናባሪያችን ራም ማክሊን ነው። ሌሎቹም ባልደረቦቻችን በያሉበት ሆነው ያደረሱን ዘገባዎች ይዘናል። በዛሬው ዕለት አስቸኳይ ስብሰባ ያደረገ የህዝብ ተወካዮች ምክር ቤት ሁሉን አቀፉ ምክክር ለመምራት የተቋቋመ አገራዊ ምክክር ኮሚሽን ለማገልገል የተመረጡ 11 ግለሰቦችን ሹመት ማጽደቁንም ይመለከታል። አሁን አድማጮች በቀጥታ ወደ ዕለቱ አብይ ርዕስ መወስዳችሁ ኢትዮጵያ ለአውሮፓ ኤሌክትሪክ ኃይል የማቅረብ ፍላጎት እንዳላት ጠቅላይ ሚኒስትር አብይ አህመድ ተናገሩ። የህዳሴ ግድብን የኃይል ማመንጨት ስራ በትናንትናው ዕለት በስፍራው ተገኝተው ያስጀመሩት ጠቅላይ ሚኒስትሩ ግብጽና ሱዳን በግድቡ ላይ ያላቸውን አቋም በመቀየር በኢትዮጵያ ጋር ትብብር እንዲቆሙም ጥሪ አድርገዋል። ግብጽ በውጭ ጉዳይ ሚኒስትሯ በኩል ባወጣችው መግለጫ ኢትዮጵያ የግድቡን ኃይል ማመንጨት ስራ መጀመሯን ተቃውማለች። ኬኔዲ አባተ ዝርዝር ዘገባ ይዟል።
በቤኒሻንጉል ጉሙዝ ክልል የጉባ ወረዳ ተራራዎች ስር መጋቢት 24 2003 ዓመተ ምህረት የመሰረት ድንጋይ ከተቀመጠለት ጊዜ ጀምሮ ሶስት መሪዎች የተፈራረቁበት በበርካታ ውስጣዊና ውጫዊ ፈተናዎች ታጅቦ በግንባታ ሂደት ላይ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ አሁን ፍሬ ወደ ማፍራት ተሸጋግሯል።
ከ2003 ዓመተ ምህረት ጀምሮ ላለፉት 11 ዓመታት በመገንባት ላይ የሚገኘውና ይህ ከበስተኋላ የሚገኘው ታላቁ የህዳሴ ግድብ አሁን ከተገጠሙለት ተርባይኖች መካከል አንደኛው ኃይል ማመንጨት ጀምሯል። ይህም ላለፉት 11 ዓመታት በግድቡ ምክንያት ከታችኞቹ የተፋሰሱ ሀገራት ማለትም ከሱዳንና ከግብጽ ጋር ውዝግብ ውስጥ እንድትገባ ያደረጋት ይህ ግድብ ሀገሪቱ የመጀመሪያዋ ፍሬዋን ወይንም የምስራቿን እንድታገኝ ያደረገ ነው።
ከህዳሴ ግድቡ 13 የኃይል ማመንጫ ተርባይኖች መካከል በትናንትናው ዕለት ኃይል ማመንጨት የጀመረው 10ኛ ረድፍ ላይ የሚገኘው ተርባይን ሲሆን የኃይል ማመንጨት ስራውን ጠቅላይ ሚኒስትር አብይ አህመድ በስፍራው ተገኝተው አስጀምረዋል። በወቅቱ በነበረው ዝግጅት ላይ ጠቅላይ ሚኒስትር አብይ ለበርካታ ግለሰቦች እውቅና በሰጡበት ንግግራቸው የህዳሴ ግድብ ሐሳብ ጠንሳሽ መሆናቸውን በማስታወስ ንጉሰ ነገስት ቀዳማዊ አጼ ኃይለ ሥላሴን ሐሳባቸውን ወደ ተግባር የመቀየሩን ስራ ያስጀመሩትን የቀድሞ ጠቅላይ ሚኒስትር መለስ ዜናዊ እንዲሁም እስከ ስልጣናቸው ዘመን ማብቂያ የግንባታ ሂደቱን ያስቀጠሉትንና በመረቃ ስነ ስርዓቱም ላይ የታደሙትን የቀድሞ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝን አመስግነዋል። ቀጥለውም ለመላው የኢትዮጵያ ህዝብ ባስተላለፉት መልእክት ይህም ብለዋል።
የኢትዮጵያ ህዝብ በጥቅሉ ስላመነን ገንዘቡን ስላዋጣ አስፈልጊ በሆነበት መድረክ ሁሉ ለዚህ ፕሮጀክት ድምጽ ስለሆነ ይህ ፕሮጀክት ደግሞ የአንድነታችን የመነሳታችን የመላቃችንና የአይበገሬነታችን ምልክት ስለሆነ የኢትዮጵያ ህዝብ ላደረገው ሁለንተናዊ ተጋድሎ ከፍ ያለ ምስጋና እንዳቀርብ ይፈቀድልኝ።
በግድቡ ምክንያት ላለፉት 11 ዓመታት የዘለቀው የኢትዮጵያ የግብጽና የሱዳን ውዝግብ ዛሬም ልባት አላገኘም፣ ይልቁንም እየተባባሰ ሄዷል። ግብጽና ሱዳን የህዳሴ ግድቡ ከአባይ ወንዝ የምናገኘውን የውሃ መጠን ይቀንስብናል በማለት ተቃውሟቸውን ሲያሰሙ ቆይተዋል። ይሁንና ጠቅላይ ሚኒስትር አብይ በትናንትናው ንግግራቸው ግድቡ ኃይል ማመንጨት ከጀመረ በኋላ ያለው ሂደት ሁለቱ የታችኛው ተፋሰስ ሀገራት የሚያነሷቸው መከራከሪያዎች ከእውነታ ውጭ መሆናቸውን እንደሚያሳይ ገልጸዋል።
ይህ ውሃ መላው የዓለም ህዝብ እንዲገነዘብ የሚያስፈልገው ይኸው እንደምታዩት ኃይል እያመነጨ ቀደም ሲል የሚያደርገውን ተግባር በመፈጸም ወደ ሱዳንና ወደ ግብጽ የሚሄድ እንጂ ባሉባልታ ሲነገር እንደነበረው የኢትዮጵያ ህዝብ እና መንግስት ውሃውን ገድበው የወንድም ግብጽንና የሱዳን ህዝብን የማስራብ ፍላጎት የማስጠማት ፍላጎት እንደሌላቸው ስንናገር የነበረውን ዛሬ በተግባር ያሳየንበት ቀን ስለሆነ ሁሉንም ወንድም የግብጽና የሱዳን ብቻ ሳይሆን መላው አፍሪካ ወንድምና እህት ህዝቦች እንኳን ደስ ያላችሁ። ሐሳባችን የቀና ተግባራችን የቀና አርካንም ቢሆን ፍሬያችንም ያማረ ነውና ሁላችሁም የኛን መንገድ ተከትላችሁ ከልመና በመውጣት ህይወታችሁና የህዝባችሁን ህይወት ለመለወጥ እንድትተጉ አደራ ላችሁ ፈልጋለሁ።
ግብጽና ሱዳን ኢትዮጵያ የግድቡን የውሃ ሙሌትና በየአመቱ ከግድቡ የምትለቀውን የውሃ መጠን በተመለከተ አስገዳጅ ስምምነት እንድትፈርም ይፈልጋሉ። ኢትዮጵያ በበኩሏ አስገዳጅ ስምምነት ላይ የመድረስ ፍላጎት እንደሌላትና ይህን ሐሳብ ፈጽሞ እንደማትቀበልም አቋም ይዛለች። ግድቡ ኃይል ማመንጨት መጀመሩን ተከትሎ የግብጽ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ድርጊቱ በሶስቱ ሀገራት መካከል በጎርጎሮሳውያኑ 2015 የተደረሰውን የመርሆች ስምምነት የጣሰ ነው ብሏል። በ2012ና 2013 ዓመተ ምህረት የክረምት ወራት ግድቡን በመሙላት የተወሰደው የተናጠል እርምጃ ኃይል በማመንጨት መደገሙንም በመግለጽ ግብጽ የተለመደ ተቃውሞዋን አሰምታለች። በሱዳን በኩል ግን ይህ ዘገባ እስከተጠናቀረበት ሰዓት የተባለ ነገር የለም። ጠቅላይ ሚኒስትር አብይ በትናንትናው ንግግራቸው ታዲያ የኢትዮጵያን ፍላጎት በማስረዳት ሁለቱ አገራት አቋማቸውን እንዲቀይሩ ጠይቀዋል።
ኢትዮጵያ ማንንም የመጉዳት ሐሳብ ፍላጎትና ድርጊት የሌላት የኢትዮጵያ ዋንኛው ፍላጎት 60% በጨለማ የሚሰቃየውን ህዝብ ለመከላከልና አሁን ካለንበት ደህነት ለመገላገል ብቻ ያለመ ፍላጎት ይህም ሲሆን ደግሞ የወንድሞቻችንን ጥቅም በጠበቀና በትብብር መንፈስ መሆኑን ተገንዝባችሁ እስካሁን ለማደናቀፍ የወጣው ጉልበት ጊዜ ገንዘብ ቀርቶ ለልማት በጋራ እንድንቆም በትብብር በጋራ እንድንቆም በታላቅ ትህትና ከአደራ ጭምር ጥሪን ላቀርብላችሁ ፈልጋለሁ።
ኢትዮጵያ ለአውሮፓ የኤሌክትሪክ ኃይል የማቅረብ ፍላጎት እንዳላትም ነው ጠቅላይ ሚኒስትሩ የገለጹት።
አሁን በኢትዮጵያና በሱዳን መካከል የኤሌክትሪክ ማስተላለፊያ ገመድ ተቀጥሎ ኢነርጂ ይሸጥላቸው እንገኛለን። ግብጽ ደግሞ ቀይ ባህርን ሜዲትራኒያን ተሻግሮ ከሌሎች የአውሮፓ ሀገራት ጋር የተገናኘ መስመር አለ። ከሱዳን ወደ ግብጽ ያለውን መስመር ማገናኘት በጣም ቀላል ስለሆነ ተጨማሪ የኃይል ማመንጫዎች እየሰራን አውሮፓ ላይ ያለውን የጋዝ ኃይል ማመንጫ እና ኢንቫይሮንመንት እየበከለ ያለውን ነገር በመቀነስ ከዚህ ወደ አውሮፓ ኢነርጂ ኤክስፖርት ማድረግ ፍላጎት አለን።
መላው ኢትዮጵያውያን ከመከፋፈል ይልቅ በአንድነት በመቆም ለሀገሪቱ ልማት ጉልህ አስተዋጽኦ ሊያደርጉ እንደሚገባም ጠቅላይ ሚኒስትር አብይ አሳስበዋል። በጠቅላይ ሚኒስትሩ ተጋብዘው ንግግር ያደረጉት የቀድሞው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም መሰል መልእክት አስተላልፈዋል። የግድቡ ስራ አስኪያጅ ኢንጂነር ክፍሌ ሆሮ እንዳሉት በአሁኑ ሰዓት 7000 ያህል ኢትዮጵያውያን በግድቡ የግንባታ ስራ ላይ ይገኛሉ። ከሰራተኞቹ መካከል አስተያየታቸውን የሰጡን ቅድስት አበበና አበባው ስሜነ ስሜታቸው እንዲህ ሲሉ አጋርተውናል።
ዛሬ ለኛ በጣም ትልቅ ነው። በጣም ደስ የሚልና የሚያሳዝን ጊዜያት ከባድ ጊዜያትን አሳልፈናል። ያ ደግሞ በዛሬው ቀን ተቀይሯል። ዳግም የተወለድንበት ቀን ነው ለኛና ለሁላችን፣ ለታላቁ ህዳሴ ግድብ ሰራተኞች ላለነውና ህይወታቸውን መስዋዕት ላደረጉ ወንድምና እህቶቻችን ታላቅ ቀን ነው ለዛሬ። እጅግ በጣም ደስ ብሎናል።
ቃላት የለኝም ይህን ቀን ለመግለጽ። ምክንያቱም ለብዙ ዓመታት ስንጓጓና ስንጠብቀው የነበረ ነገር ነው። ለኢትዮጵያ ህዝብ ብርሃን ለመሆን እዚህ ብዙ ሺህ ሰራተኞች እንደ ሻማ ቀልጠው ጠፍጥፎ የሰሩት ግድብ ነውና ዳር ደርሶ ለዛሬው ቀን እንዲበቃ ከፍተኛ ርብርብና መስዋዕትነት ተከፍሎበታል። ለኢትዮጵያ ህዝብ የመጪው ጊዜ ብሩህ መሆኑን የሚያሳይ ቀን ስለሆነ እንደ ወጣትም እንደ ሰራተኛም እንደ አንድ ኢትዮጵያዊም ትልቅ ቀን ነው ለኛ።
ትናንት ስራ የጀመረው ተርባይን 375 ሜጋዋት ኃይል እያመነጨ ወደ ብሔራዊ ቋት መላክ መጀመሩ የተገለጸ ሲሆን ሁለተኛው ተርባይን ደግሞ በጥቂት ወራት ውስጥ ተመሳሳይ መጠን ያለው ኃይል እንደሚያመነጭ ይጠበቃል። ግንባታው ሙሉ በሙሉ ሲጠናቀቅ 5150 ሜጋዋት ያመነጫል ተብሎ የሚጠበቀው የህዳሴው ግድብ በአፍሪካ ግዙፉ የኃይል ማመንጫ ግድብ ነው። ግድቡ 145 ሜትር ከፍታና 1780 ሜትር ርዝማኔ ሲኖረው ውሃው ከግድቡ ወደ ኋላ እስከ 240 ኪሎ ሜትር ድረስ እንደሚያርፍ መረጃዎች ያመለክታሉ። በአሁን ወቅት አጠቃላይ የግድቡ የግንባታ መጠን 83.9% መድረሱና ለዚህም ከ163 ቢሊዮን ብር በላይ እንደወጣ ኢንጂነር ክፍሌ ገልጸዋል። የግድቡ ሙሉ ግንባታ በ2017 ዓመተ ምህረት አጋማሽ እንደሚጠናቀቅም ነው ስራ አስኪያጁ ያመለከቱት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለግሩም ዝግጅቱ አመሰግናለሁ። አድማጮች፣ በኬኔዲ ዘገባ የተሰማውን የግብፅን ውንጀላ ተንተርሶ የአሜሪካ ድምፅ ለትንታኔ ጋብዛቸው የአዲስ አበባ ዩኒቨርሲቲው የፖለቲካ ሳይንስና የዓለም አቀፍ ጉዳዮች መምህሩ እንዲሁም የዓለም አቀፍ የውሃ ጉዳዮች አዋቂው ዶክተር ያዕቆብ አርሳኖ በህዳሴ ግድብ ግንባታም ሆነ የኤሌክትሪክ ኃይል ለማመንጨት በተከናወነው ስራ የተጣሰ ምንም አይነት ስምምነት የለም ይላሉ።
የ2015 የመሪ መግለጫ የተባለው ስምምነት ቁልጭ ያለ 10 አንቀጽ ያለው ስምምነት ነው። እዛ ውስጥ አንዱ ሶስት ወገኖች የተግባቡበት ኢትዮጵያ በተመዛዛኝና ፍትሃዊ በሆነ መንገድ የውሃን መጠቀም እንደምትችል ስምምነት ተደርጓል። ኢትዮጵያ አሁን የተጀመረውን ግድብ ግብፅንና ሱዳንን በማይጎዳ መንገድ ግንባታው እየተካሄደ ሙሊቱን መቀጠል ትችላለች አንቀጽም አለው። ስለዚህ አሁን ግንባታው እየቀጠለ ነው አለው። በሁለት ጊዜ ሙሊት ተካሂደዋል። 84% የግድቡ ግንባታ ተጠናቋል ተብሎ በቴክኒክ ክፍሉ ይፋ ተነግሯል። አሁን ከሁለት ዙር ሙሊት በኋላ የመጀመሪያውን የውሃ ኃይል ማመንጨት ተጀምሯል። ሌሎች ሙሊቶች በሚቀጥለውም የክረምት ወቅት ከዛም በላይ ባሉት ዝግጅቱ ጎን ለጎን ነው የሚካሄደው። እንግዲህ ላይ ጥንቃቄ የሚያስፈልገው ምንድን ነው? የኢትዮጵያ የምታደርገው የውሃ ሙሌትም ሆነ የኃይል ማመንጨት ሱዳንና ግብፅን በከፋ መንገድ ሊጎዳ የማይችል መሆኑን እያረጋገጠች መሆን ይገባዋል። ይህንንም ስታረጋግጥ ቆይታለች። አሁንም ሁለቱም ሙሌቶች ሁለት ዙር ሙሌቶች አሁን ተጀመረ ውሃ ማመንጨትም ስራ ሱዳንና ግብፅን በምንም አይነት የማይጎዱ መሆናቸው ተረጋገጠ ስለሆነ ሱዳንና ግብፅ የሚያደርጉት በተለይም ግብፅ የምታቀርበው ስሞታ ዝም ብሎ የፖለቲካ ፍጆታ ካልሆነ በስተቀር በተጨባጭ በግንብድቡ ስራና የኋላ መነጫጨት የሚያመጣው ችግርም እና የፈረሰ ውልም ውለታም የለምን እስክመጓደስ
ባልደረባችን መለስካቸው አመሃ ነው ዶክተር ያዕቆብ አርሳኖን ያነጋገረው። አድማጮች፣ መለስካቸው ከዶክተር ያዕቆብ ጋር በጉዳዩ ዙሪያ ያደረገው ሰፋ ያለ ቃለ ምልልስ በነገው ምሽት ዝግጅታችን ይቀርባል። መለስካቸውንና እንግዳውን ዶክተር ያዕቆብን አመሰግናለሁ። በህወሓት በአፋር አካባቢ በወሰደው ወታደራዊ እርምጃ በባህራሌ ስደተኞች ካምፕ ውስጥ የነበሩ ከ30,000 በላይ ስደተኞች ወደ ሰመራና ሌሎች አካባቢዎች ለመፈናቀል መገደዳቸውን የኢትዮጵያ የስደተኞችና ስደት ተመላሾች ጉዳይ አገልግሎት አስታወቀ። አፋር ከጅቡቲ በምታገናኘው የሰርዶ ከተማ ላይ ስደተኞችን ለማስፈር እንቅስቃሴ መጀመሩም ታውቋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር አርብ የካቲት 11 2014 ዓ.ም ባወጣው መግለጫ አፋር ክልል በርሃሌ ውስጥ በሚገኘው የስደተኞች መጠለያ ካምፕ ውስጥ በደረሰ ጥቃት 5 ሰዎች መገደላቸውንና በሺዎች የሚቆጠሩም ስደተኞች ደግሞ አካባቢውን ጥለው መሰደዳቸውን ሪፖርት እንደደረሰው ያስታወቀ ሲሆን ጥቃቱን ማን እንዳደረሰው ግን አለመታወቁን የገለጠው ከህወሓት በኩል እስካሁን የተሰማ ነገር የለም። ይህ በእንዲህ እንዳለ በአፋር የሚገኙ ተፎካካሪ የፖለቲካ ፓርቲዎች በክልሉ ህዝብ ላይ ተጋርጧል ያሉትን የህልውና አደጋ ለመቀልበስ በጋራ ለመስራት መስማማታቸውን አስታውቀዋል። መስፍን አራጌ ነው የተከታተለው።
በኢትዮጵያ ስደተኞችና ተመላሾች ጉዳይ አገልግሎት ዋና ዳይሬክተሩን ጨምሮ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን አመራሮች የተገኙበት ልዑካን ቡድን በአፋር ክልል ያሉትን ስደተኞች ዛሬ መጎብኘታቸውን አስመልክቶ የስደተኞችና ተመላሾች ጉዳይ አገልግሎት የኮሚኒኬሽንና የውጭ ግንኙነት ዳይሬክተሩን በአካል ንጉሴን አናግረናቸው ነበር። ዳይሬክተሩ በአፋር ክልል ውስጥ በተቋማቸው ስር የሚተዳደሩ 2 የስደተኞች ካምፕ እንዳሉ በመግለጽ ነበር አስተያየታቸውን የጀመሩት።
አሳይታና በራህሌ 2 መጠለያ ጣቢያዎች አሉ። በእነዚህ ስደተኛ መጠለያ ጣቢያዎች ወደ 60,000 አካባቢ በዋናነት የኤርትራ አፋር ስደተኞች ይኖራሉ እና በራህሌና አካባቢው ላይ ከ34,000 የማያንሱ ስደተኞች ነበሩ።
የህወሓት ኃይሎች በቅርቡ አካባቢውን በወታደራዊ ጥቃት መቆጣጠራቸውን ተከትሎ ስደተኞቹ ለሞት፣ ለአካል ጉዳትና ለዳግም ስደት መዳረጋቸውን በቅርቡ ከአሜሪካ ድምጽ ሬዲዮ ጋር ቆይታ የነበራቸው የቀይ ባህር አፋር ድርጅት አባላት መናገራቸው ይታወሳል። አቶ ባካልም ይህንኑ አረጋግጠዋል።
በቅርቡ ህወሓት በበራህሌ አካባቢ በከፈተው ጦርነት ስደተኛ መጠለያዎቹን ለስደተኞቹ አገልግሎት የሚውሉ የአጋር ድርጅቶችንም የመንግስት ተቋማትንም ኢንፍራስትራክቸርንም ሌሎች ተቋማትንም ትምህርት ቤት፣ የህክምና ተቋማትን ጨምሮ እነሱን ሁሉ አውድሟል። በዚህም ምክንያት ወደ 34,000 የሚጠጉ ስደተኞች መጠለያ ጣቢያውንና የሚኖሩበትን አካባቢ ለቀው ተበትነዋል። ከእነዚህ ውስጥ ወደ 5,000 የሚጠጉ ሰመራ ሲደርሱ፣ ሌሎቹ በተለያየ አካባቢ ተበትነው ይገኙ ነበር።
የተበተኑትን ስደተኞች ከአፋር ወደ ጅቡቲ በሚወስደው መንገድ መገናኛ በሆነችው ሰርዶ ከተማ ላይ ለማስፈር ጥረቶች መጀመራቸውን ዳይሬክተሩ ገልጸዋል።
እነዚህን ስደተኞች ወደ ሰርዶ አካባቢ በማምጣት በጊዜያዊነት በመጠለያ ጣቢያ እንዲቆዩና የነፍስ አድን ስራ በጊዜያዊነት እየተሰራ በቀጣይ መፍትሄ የሚያገኙበት በተለይም ምግብና መጠለያ እንዲሁም ሕክምና የሚያገኙበትን ሁኔታ ማመቻቸትን ማዕከል ያደረገ ሚሽን ነው የተደረገው።
አሁንም ተፈናቃዮቹ የደህንነት ስጋት አለብን ይላሉና የተመረጠው ቦታ የጸጥታ ስጋታቸውን ሊቀርፍ የሚችል ይሆን?
አዎ፣ በእንዲህ አይነት ሁኔታ እንግዲህ ጊዜያዊ መጠለያ ጣቢያ የሚሆን ቋሚ መጠለያ ጣቢያ ሲመረጥ እንዲህ አይነት ስጋቶችን በደንብ አሰስ አድርጎ በቀጣይ ከጥቃት አካባቢ የሚርቁበትን ሁኔታ ባመቻቸ መልኩ የሚከናወን ነው። አሁን በራህሌ ስደተኛ መጠለያ ጣቢያ ሆኖ ሲመሰረት እንዲህ አይነት የጦርነት ሁኔታ ወይም የጥቃት ሁኔታ አልነበረም። በዋናነት ከተሰደዱበት ሀገር ድንበር እስከ 50 ኪሎ ሜትር ድረስ እንዲርቁ ይደረጋል እንጂ
በተሰደዱበት ሀገር ውስጥ ጥቃት የማስተናገድም ብዛም ለማድም ታሪክም አልነበረንም። አሁን ሁኔታዎች ተቀይረው የኤርትራ አፋር ስደተኞች በዋናነት ታርጌት ተደርገው የዓለም አቀፉን ማህበረሰብ ትኩረት ለመሻት በሚመስል መልኩ ዓለም አቀፍ አጋር ድርጅቶች የሚበዙባቸውና ዓለም አቀፋዊ ጉዳይ የሆነውን የስደተኞች ጉዳይ ማዕከል ባደረገ መልኩ ስደተኞች ላይ ጥቃት ተፈጽሟል። ይሄ እንግዲህ ሌላ መልክ አለው። ጥቃቱ ስደተኞች ላይ ሲሆን ዓለም አቀፋዊ ትኩረት ይስብልኛል ከሚልም የተነሳ ሊሆን እንደሚችል ግምት እንወስዳለን። ግን በዋናነት አሁን በመጠለያነት እንዲያርፉ የተመረጠው ማዕከል ሰርዶ አካባቢ ያለው ለጥቃት በማያጋልጥ መልኩ የሚጠበቀውን ርቀት በትክክል ያሟላና ለስደተኞችም አገልግሎት ለማቅረብ የሚያስችል ቦታ ነው። ከክልሉ መንግስትም ከባለድርሻ አካላትም ጋር ንግግር ተደርጎ የተመረጠ ቦታ እንደሆነ ልገልጽ እወዳለሁ።
ይሁን እንጂ አሁንም በጦርነቱ ምክንያት ተበትነው ያሉበት የማይታወቅ ስደተኞች መኖራቸው እየተገለጸ ሲሆን የኮሚኒኬሽንና የውጭ ግንኙነት ዳይሬክተሩን በዚሁ ጉዳይ በሰጡት ምላሽ ስደተኞችን የማሰባሰብና የማፈላለግ ስራ መጀመሩን ጠቅሰዋል።
በማንኛውም ሁኔታ እንዲህ አይነት ግጭቶች ሲከሰቱ ሰዎች የጥቃት ኢላማ ይሆናሉ። የጥቃት ኢላማ የሚሆኑት በዋነኝነት አቅመ ደካሞች፣ ሴቶች፣ ህጻናት ናቸው። ሌላው እንዳው ሮጦ ማምለጥ ይችላል፣ ራሱንም መከላከል ይችላል። በእንዲህ አይነት ሁኔታ ሰዎች ሲበተኑ የማሰባሰቡ ወደ አንድ አካባቢ የማምጣቱ እርዳታ የማድረሱ ሁኔታ ትንሽ ቻሌንጂንግ የሚሆንባቸው አጋጣሚዎች አሉ። ነገር ግን ዞሮ ዞሮ እንዲህ አይነት ስራዎች የሚሰሩት የተለያዩ አጋር አካላትን በማስተባበር ነው። ለዚህ አሁን ለተፈጠረው ችግር ምላሽ የሚሰጥ ቡድን ይቋቋማል። ያ ቡድን ከአጋር ድርጅቶች፣ ከዩኤንኤችሲአር፣ ከስደተኞችና ተመላሾች ጉዳይ ኤጀንሲ፣ ከክልሉ መንግስት የተለያዩ ባለድርሻ አካላትን በማሳተፍ የሚከናወን ነው። የማስተባሰቡ ስራ በአስቸኳይ ተጀምሯል። ይሄ ተጠናክሮ ሂዶ በአጭር ጊዜ አብዛኞቹን ስደተኞች አሰባስበን ወደ መጠለያ ጣቢያው እናስገባለን ብለን እናምናለን።
አሁን ትግራይን እያስተዳደረ የሚገኘው አካል በውጭ ጉዳዮች ቢሮ በኩል በቅርቡ ባወጣው መግለጫ በአፋር ልዩ ኃይልና በኤርትራ መንግስት ይደገፋል ባለው የቀይ ባህር አፋር ኃይል በኩል የተደቀነበትን ስጋት ለመከላከል ከጥር 16 ጀምሮ እርምጃ ለመውሰድ መገደዱን ጠቅሶ ነበር። የህወሓትን ምክንያት የሚያጣጥለው የቀይ ባህር አፋር ኃይል በበኩሉ ህወሓት ጥቃት የፈጸመው ባልታጠቁና የኤርትራ መንግስት ሸሽተው በመጡ ንጹሐን ላይ ነው ይላል። በኢትዮጵያ ስደተኞችና ተመላሾች ጉዳይ አገልግሎት ዋና ዳይሬክተሩን ጨምሮ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን አመራሮች የተገኙበት ልዑካን ቡድን ከበረሃሌ ስደተኞች ካምፕ ሸሽተው ወደ ሰመራ የገቡትን ስደተኞች ዛሬ እንደጎበኘ ከአቶ በአካል ማብራሪያ ለመረዳት ተችሏል። የጉብኝቱ ዓላማም በስደተኞቹ ላይ የደረሰውን ጉዳት መመልከት፣ በቀጣይነት ከደረሰባቸው ችግር የሚታደጉበትን መፍትሄ ማስቀመጥና የተረጋጋ ህይወት የሚመሩበትን እድል ማመቻቸት ነው ብለዋል አቶ በአካል። ይህ በእንዲህ እንዳለ በአፋር ክልል የሚንቀሳቀሱ የተፎካካሪ ፓርቲዎች የህወሓት ኃይሎች በከፈቱት ጦርነት ምክንያት የህልውና አደጋ ተጋርጦበታል ያሉትን የአፋር ማህበረሰብ ለመታደግ በጋራ ለመስራት ተስማምተዋል። የተፎካካሪ ፓርቲዎቹ ህብረት ዋና ጸሐፊ መሐመድ አወል፣
በጣም ተለያይተን ተራርቀን ያለባቱ እየሰፋ ከሄደ ደግሞ አገር መታደግ ስለማይቻል በአሁኑ ሰዓት ሁሉም ነገር ግፍ አድርገን ትተን ቅራኔዎቻችን ትተን በጋራ ለመስራት ህዝቡን በጋራ ለማገልገል ክልሉ መንግስትንም ለመደገፍ አቋም ይዘን መጥተናል።
የአፋር ዴሞክራሲያዊ አንድነት ግንባር አርዶፍ፣ የአፋር ዴሞክራሲና ፍትህ ፓርቲ፣ የአፋር ነጻ አውጪ ግንባርና የአፋር ህዝብ ፓርቲ ናቸው በጋራ ለመስራት ስምምነት ላይ የደረሱት። በጦርነቱ ላይ የኃይል አለመመጣጠን አለ የሚሉት ዋና ጸሐፊው የፌዴራሉ መንግስት ለአካባቢው ትኩረት በመስጠት ድጋፍ እንዲያደርግ የተፎካካሪ ፓርቲዎቹ ያሳስባሉ ብለዋል። ከዚሁ በተጓዳኝ መሰረቱን አፋር ላይ ያደረገው የተፎካካሪ የፖለቲካ ፓርቲዎቹ ህብረት በክልሉ ገዢ ፓርቲ ይንጸባረቃል ያለውን ተፎካካሪ ፓርቲዎችን ያለማሳተፍ ችግር በአስቸኳይ እንዲታረምም ጠይቋል። በዚህ ጉዳይ ላይ የክልሉን መንግስት ምላሽ ለማወቅ ጥረት እያደረግን ሲሆን የሚመለከታቸው አካል የስልክ ጥሪያችንን ሲያስተናግዱ ምላሻቸውን ይዘን እንቀርባለን። የህወሓት ኃይሎች ወደ አፋር ክልል ዘልቀው መግባታቸውንና 6 አካባቢዎችን መቆጣጠራቸውን ተከትሎ ከ300,000 የሚልቅ ህዝብ ለመፈናቀል ለዕለት ደራሽ እርዳታ መዳረጉን የክልሉ መንግስት ያስታወቀው በቅርቡ ነበር። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ እንዘልቃለን። በቅርቡ ሊካሄድ ስለታቀደው ብሔራዊ መግባባት የሀገር ሽማግሌዎች ምን ይላሉ ሲል ይንደረደራል። በዛሬው ዕለት አስቸኳይ ስብሰባ ያደረገው የህዝብ ተወካዮች ምክር ቤት ሁሉን አቀፍ ምክክር ለመምራት የተቋቋመውን አገራዊ ኮሚሽን ለማገልገል የተመረጡ 11 ግለሰቦችን ሹመት አጽድቋል። አገራዊ ምክክሩ ሰላም ያመጣ ይሆን? በአገሪቱ ለሚታዩ ፈተናዎችስ መፍትሄ ያማጣል? የሀገር ሽማግሌዎችን ያነጋገረውና የተለያዩ ወገኖች ሰጧቸውን አስተያየቶች ያሰባሰበው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው። እንደሚከተለው አቀናብሮታል።
የ72 ዓመት አዛውንት አቶ ሰይፉ ኒዳም አዲስ አበባ ተወልዶ ያደጉ ሶስት መንግስታዊ ስራቶችን በውል የሚረዱ በስራቸው ምክንያት ወደ መጡበት ሐዋሳ ከተማ ለ27 ዓመታት መኖራቸውን የሚናገሩ በመጽሐፍት ሽያጭ ስራ የሚተዳደሩ የልጆች አባት ናቸው። በእነዚህ ስርዓቶች ብዙ በጎም መጥፎም የሚሏቸውን ነገሮች አገራቸውና ህዝቡ ማስተናገዳቸውን ተናግሯል። ኢትዮጵያ አሁን ገባችበት የሚሉት ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ምስቅልቅል በእሳቸው ላይ ብቻ ሳይሆን በሌሎችም አያሌ ኢትዮጵያን ላይ ጫና መፍጠሩን ይናገራሉ።
ኢትዮጵያ ጠቅላላ ነው። ሁሉ ተረብሿል። ሁሉ ተረብሿል። ተረበሻ የለም። ትናንትና ይሄ ነበረ፣ ረብሻ አልነበረም። በሁሉ ነገር በኑሮ ውድነት ተረብሿል። በጦርነት ተረብሿል። ሰላም በማጣት ተረብሿል። ኢትዮጵያ ህዝብ ያልተረብከበት ምንም ነገር የለም። ተረብሿል።
አቶ ሰይፉ አልጠበኩም ባሉት ሁኔታና መንገድ አገሪቷ ዜጎቿ በስጋት የሚኖሩባት፣ ሲቪሎች በግፍ የሚገደሉባትና የሚፈናቀሉባት እንዲሁም የደህንነት ስጋት ሰለባ የሆኑባት መሆኗን ገልጧል።
ስልጣን ነው ይሄ ሁሉ የሚያዋጋው። ስልጣን የኔ ስልጣን የኔ ስልጣን እያለው ነው እንጂ ሌላ ምን ችግር አለበት? አርሶ እንዲበላ፣ ነግዶ እንዲበላ፣ ቤተሰቡ ማስተዳደር እንዲችል ነበረ ሰላም ቢኖር። አለበለዚያ እኔ ስልጣን ልያዝ እኔ ስልጣን ልያዝ ነው ችግር የሚያመጣው። ሌላ ምን የተወሰደበት ሰው አለ? ምን የተነካ ሰው አለ? ማንም የተነገረ ነገር የለም። በየቦታው የሚረብሽ በየቦታ የሚያጣላን ስልጣን ፍለጋ ነው፣ ጥቅም ፍለጋ ነው።
በሌላ በኩል ደግሞ ከቀናት በፊት ከአሜሪካ ድምፅ ጋር ቃለ መጠይቅ ካደረጉ የሐዋሳ ዩኒቨርሲቲ ምሁራን ውስጥ የአስተዳደርና የልማት ጥናት ትምህርት ክፍል መምህሩ ዶክተር ፍቅረ ወልደ ኔኔም የኢትዮጵያ ችግር መዋቅራዊ ነው ብሎ ነበር።
ስለዚህ በሀገራችን ያለው ግጭት መሰረታዊ ጉዳይ የባህልም የኢኮኖሚም የፖለቲካ ጉዳይ ነው።
በዩኒቨርሲቲው የፖሊሲ ጥናትና የልማት ማዕከል ተመራማሪና የጋዜጠኝነትና የኮሚኒኬሽን ትምህርት ክፍል ረዳት ፕሮፌሰር ዶክተር መልሶ ደጀነ ደግሞ ችግሩ ፖለቲካው ነው ይላሉም።
ኢትዮጵያ ውስጥ የሰላም እጦት ስላለ የሰላም ችግር በጣም ስለገጠመን እንደ ማህበረሰብ ውስብስብ ችግሮች ስለተጋፈጥን፣ እንደምታውቀው በኢትዮጵያ ፖለቲካ የከፍተኛ ክፍፍል የበዛበት ይሄ የብሔር ማንነትን ትኩረት አድርጎ የሚነሳ ፖለቲካ የፈጠረብን ዳፋ አለ። ይሄ ማለት የብሔር ጥያቄ አልነበረም ለማለት ሳይሆን ባለፉት 40-50 ዓመታት ይሄ ነባራዊ ጥያቄ የነበረ ነው እና ይሄ ደግሞ ዛሬ ላይ ተወሳስቦ በፖለቲካው አያያዝ ምክንያት ዛሬ ለደረስንበት ውጥንቅጥ ደርሰናል ብዬ አስባለሁ።
በኢትዮጵያ የሚታየው አለመረጋጋትና የጸጥታ ችግሮች ቀጥተኛ ምንጫቸውና መንስኤያቸው የፍትሐዊነት፣ የእኩልነት፣ የልማትና በአጠቃላይም ኢኮኖሚያዊና ፖለቲካዊ መሆኑን የዘርፉ ባለሙያዎች ተናግሯል። መፍትሄውም ፖለቲካዊ ነው መሆን ያለበት። ፖለቲካውም የኢኮኖሚ ችግር የሚፈታና ከድህነት መውጫ መንገድ ታሳቢ ያደረገ መሆን አለበት የሚሉ አያሌ ናቸው። በአንጻሩ ደግሞ ተሞክረው መፍትሄ አላስገኙም የሚሉ ቁጥራቸው የበዛ ነው። ሕገ መንግሥታዊም ፖለቲካዊ የመፍትሄ መንገዶችም ተሞክሯል ያሉት ለአሜሪካ ድምፅ አስተያየታቸውን የሰጡ ግለሰቦች በብሔራዊ ምክክር መድረኩ ላይ ተስፋ ማድረጋቸውን ገልጧል። አቶ ሰይፉ አንዱ ናቸው።
መፍትሄ የሚወጣው እኮ ድሮም በምክክር ነው፣ በውይይት ነው፣ በጦርነት አይደለም። መፍትሄ በትክክል ቅድም ብያለሁ፣ ልባቸው ህሊናቸው አንድ ከሆነ ይመጣል። አሁን ኢትዮጵያ ህዝብ ናቸው። ኢትዮጵያ ህዝብ ሁሉ አንድ ላይ ከተሰባሰበ ተሰባስቦ ምክክር ካመጣ ያመጣል። የማይመጣበት ጉዳይ ምንም የለም። ከላይ የመከረ ወርዶ የታችኛው ይመክራል። የታችኛው ወረደ የመከረው እንደገና ወርዶ የታችኛው ይመክራል። የቤቱ ገብቶ የልጁ ይመክራል። አንድነት ይመጣል። አንድነት የማይመጣበት ምክንያት ምንም ነገር የለም። ግን የሚረብሸው አሉ። የሚረብሹት እግዚአብሔር ልብ ስጣቸው።
የኮንሶ ዞን የሰላም አምባሳደሮች ሰብሳቢና የኮንሶ ህዝብ ባህላዊ መሪ ካላ ገዛኸኝ ወልደ ዳዊት ብሔራዊ ምክክሩ ለኢትዮጵያ መፍትሄ ይዞ ይመጣል ብለው ተስፋ ማድረጋቸውን ለአሜሪካ ድምፅ ተናግሯል።
በሀገር ደረጃ ዘላቂ የሆነ ሰላም እንዲኖር ይረዳል የሚል ተስፋ አደርጋለሁ። ከዚህ ባሻገር ደግሞ ሰላም ካለ ልማት አለ። በሰላም መንቀሳቀስ ወጥቶ በሰላም መግባት ይኖራል። ማናቸውንም ስራዎች በሰላም ማከናወን ይቻላል። የመልካም አስተዳደር ይኖራል። ተማሪው ትምህርቱን በሰላም መከታተል ይችላል። አርሶ አደሩ፣ አርብቶ አደሩ፣ ሁሉም ማናቸውም በሰላማዊ መንገድ የራሳቸውን ስራ መስራት የሚችሉበት ሁኔታ ይፈጥራል የሚል ተስፋ አለኝ።
ምክክሩ የአገሪቱን ፖለቲካውና ሌሎችንም ችግሮች ለአንድና ለመጨረሻ ጊዜ እልባት ያስገኛል በማለትም ተናግሯል።
በተለይ የፖለቲካ ፓርቲዎች የራሳቸውን ፖለቲካዊ ሪዮታቸውን በማቻቻል አገሪቷን በሰላምና በልማት ላይ ለማቆም በሰላማዊ መንገድ የሪዮት ስራቸውን ለመስራት የሚመቹባቸው መንገዶች ላይ ይመክራሉ። ከዚህም ባለፈ ደጋፊዎቻቸውን አባላቶቻቸውን በዚህ መንገድ ብቻ እንዲንቀሳቀሱ ለማድረግ ምቹ ሁኔታ ስለሚፈጥር አገሪቷ በሚኖራት የልማት የመልካም አስተዳደር እና ማናቸውንም ችግሮች ለመቅረፍ ምቹ ሁኔታ ይፈጥራል ብዬ አስባለሁ።
ከአስመራ እስከ ሐዋሳ በመምህርነት ለረጅም ዓመታት ማገልገላቸውን የተናገሩት የግል ሙዚየም ባለቤቱና አሁን ጡረተኛ የሆኑት አቶ ይድጋዮስን ማርያም ወርቅ የሚደረገው ምክክር የአገሪቱን ችግር ይፈታል የሚል ሐሳብ እንዳላቸው ተናግሯል።
ከዚህ በፊትም እንዲህ አይነት ተከራርቦ የመወያየት ባህል ስለሌለን ነው። እንደነዚህ አይነት ነገሮች ቢኖሩና መወያየት ቢቻል እንደውም ብዙዎቹ እዚህ ያደርሱ የሚችሉ አይደሉም። እየተካረሩ አንዱ ላይ የተለያዩ ነገሮች እየጨመረበት እየሰፋ ሄደ እንጂ በቀላሉ ሊፈቱ አብዛኞቹ በቀላሉ ሊፈቱ የሚችሉ ናቸው። በቀላሉ ሊፈቱ የማይችሉትን ደግሞ በ ስምምነት ወይም ደግሞ አንዱ ለራሱ ጥቅም አይደለም መቆም ያለበት ለአገሪቱ ሲባል ያለውን ሁኔታ በማቀራረብ መፍታት መቻል ይቻላል። ስለዚህ በአጠቃላይ በውይይቱ ችግራችንን መፍታት ይቻላል ብዬ ነው የማምነው።
ብሔራዊ ምክክር መድረኩ ለሚመረጡ ለተወሰኑ ኮሚሽነሮች ብቻ የሚተው መሆን እንደሌለበትም ተናግሯል።
ጥሩ ሁኔታ ሊመሩ የሚችሉ ይወጣሉ ብዬ አምናለሁ። ስለዚህ የነሱ በትክክለኛነት መውጣት ወይም መመረጥ ችሎታ ያላቸው መመረጥ ብቻ አይደለም፣ የነሱ ችሎታ ብቻ አይደለም ወሳኙ። ማንኛውም ኢትዮጵያዊ በፈቃደኝነት እንዲመረጡ አድርገናልና ለነሱ መተባበር መቻል አለብን። ያ ተግባራዊ እንዲሆን በወጣው ፕሮግራም መሰረት እንዲፈጸም በሰላማዊ መንገድ መፍትሄ እንዲመጣ ሁሉም ኢትዮጵያዊ ማን ከማ አይደለም የተመረጠ ያልተመረጠ አይደለም ሁሉም ኢትዮጵያዊ ለዚህ አስተዋጽኦ ማድረግ መቻል አለበት።
የተሰይፉ ደግሞ ወጣቶቹ ያለፈውን ታሪክ ብረዱት ለምክክር ሂደቱ አጋዥ ይሆናል ነው የሚሉት።
ሰላም እንዲወርድ ይታገሉ። እኔ የድሮን ታሪክ ይወቁ፣ የድሮን ታሪክ ይማሩ። ትናንትና እንዴት ነበረ ዛሬስ እንዴት ነው ብለው ይወቁ። ና ወጣቶች የሚመከሩ በዚህ ነገር ወጣት ቢመክሩት ምንሽ ብሎ የማይቀበል ወጣት አለ? ሁሉም አይደለም።
በአለም አቀፍ ደረጃ እስካሁን ባለው ልምድ ተመሳሳይ የምክክር መድረኮች በተደረጉባቸው ሀገራት መፍትሄ ማስገኘቱን መረጃዎች ያሳያሉ። በአፍሪካ ሀገራት ብቻ ትንሽ የማይባሉ ሀገራትም በብሔራዊ ምክክር ችግሮቻቸውን ፈተዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ሐኪሞን ይጠይቁ። የኮቪድ-19 ወረርሽኝ የሚከተለውን ቀጣይ ምዕራፍ ይመለከታል የምሽቱ ዝግጅታችን። የኮቪድ-19 አብሮን መኖሩ እስካልቀረ ድረስ እስከ ሰነበተ እንለማመድ አብረን የሚል ይመስላል። ይህ ታዲያ ትክክለኛ ትርጉም የሚያገኘው የመጀመሪያውና ሁለተኛውን ከዚያም አልፎ ከዚያ በኋላ የሚወሰዱትን ሶስተኛና አራተኛ ክትባቶች አሟልቶ ከወሰዱ ዘንድ ነው። ጥሩ ሰው የተባለ አድማጫችን ከዚሁ ከዋሽንግተን ዲሲ አጎራባች ቨርጂኒያ ክፍለ ግዛት በሚኖርባት አውራጃ ትምህርት ቤቶች ተማሪዎች የአፍና አፍንጫ መሸፈኛ ጭንብል ማድረግ አለባቸው የሚለውን አስገዳጅ ሕግ ማንሳታቸውን ጠቅሶ ወረርሽኙ አሁንም ብዙዎችን እያጠቃ ባለበት የዚህ ውሳኔ ትርጉም ምንድን ነው በሚል ላደረሰን ጥያቄም በባለሙያው ምላሽ ያገኛል። ለዚህ ሙያዊ ምላሽ የሚሰጡን በተደጋጋሚ ፕሮግራማችን በመቅረብ የሚሳተፉት የሕክምና የጽኑ ሕሙማን ሕክምና አዋቂው ዶክተር አሰፋ ጀጃው መኮንን ናቸው። ወደ ዝግጅቱ ልሰዳችሁ።
የ72 ዓመት አዛውንት
ዶክተር አሰፋ ጀጃው መኮንን ለሳምንታዊ ውይይታችን ተመልሰው መጥተዋል። አመሰግናለሁ ለጊዜው።
አመሰግናለሁ
ዝና። ሰዓት ጠብቀን ታዊ የሆኑ የኮቪድ ነክ ሶችን የምንመለከተውን ያህል ከአድማጮች የሚደርሱንም ጥያቄዎች ለማካተት እንሞክራለን። ወደ ለንደን የኮቪድ ዜናዎች ውስጥ የብሪታንያዋ ንግስት ኤልሳቤጥ እና ልዑል ቻርልስ ለኮቪድ-19 የመጋለጣቸው ዜና በዓለም ዙሪያ የመገናኛ ብዙሃን እየተነጋገሩበት ነው። ቀለል ያለ የህመም ምልክት እንዳላቸው ነው የተነገረው ንግስት ኤልሳቤጥ። ምናልባት በተለየ ስሜት እንድናስብ የሚያደርገው የጤናና የእድሜ ሁኔታ ነውና እንዲህ ከፍተኛ እውቅና ያላቸው ሰዎች ለህመም ሲጋለጡ እግረ መንገዱን ለህመሙም ትኩረት እንዲሰጥ ሰዎችም እንዲያስቡት ያደርጋልና ከዛ አንጻር ነው ማነሳለሁ። ተከታትለውት ይሆን ዶክተር አሰፋ?
አዎ ተከታትየዋለሁ። ልክ ነው እንደተባለው በጣም እውቅና ያላቸው ሰዎች በአንድ ህመም ሲጠቁ ለህመሙ ያለን ግንዛቤ በጣም ከፍ ያደርገዋል። እንደገና ትኩረት እንድንሰጠው ያደርጋል። ከዛ አንጻር በጣም እንት ነው። ግን ጥሩ ክትባት የተከተቡ ሰዎች ስለሆኑ እድሜያቸውም ጠና ቢልም እስካሁን ቀለል ያለ ህመም ነው። በእኛ ሀገር ግን በእነሱ እድሜ ያሉ ሰዎች እድለኛ ሆነን እንኳን በእነሱ እድሜ ያሉ ሰዎች ብዙ አይደሉም፣ ግን ካሉን እንኳን ክትባት መከተባቸው እንደገና ደግሞ ማነቃቂያ ክትባቱን ቡስተር ምንላትን መድረሱን እሱን ሁሉ ማሰብ አለብን።
ከለንደን ወደ ዩናይት ስቴትስ እንምጣ። ዶክተር አሰፋ የኮቪድ ረጅም ጊዜ መቆየት አዝማሚያ ሊቀየር ይችላል ወይ በሚል ከዚህ ቀደም በተደጋጋሚ በተነጋገርንበት ወቅት እንደ አንዱ ተስፋ የሚደረግበት ወራት ጠብቆ እንደሚነሳው ጉንፋን የተለመደ በሽታ የመሆን በክትባቱም ብዙ ሰዎችም ለቫይረሱ ተጋልጠው የጠና ህመም ሳይታመሙ የሚፈጠሩ አብረው የሚኖር ነገር ግን የተወሳሰበ የጤና እክል የማያስከትል በሽታ የመሆኑ ተስፋ እንደ አንድ መንገድ ይታይ ነበርና አንድ አድማጫችን የተለያዩ የዩናይት ስቴትስ ግዛቶች የአፍና የፊት መሸፈኛ ጭንብል የማውለቅ አዝማሚያ በመንግስት ኃላፊዎች እንደ አቅጣጫ እየተወሰደ ነው። ታዳጊ ተማሪዎች ጭንብላቸውን ሳያደርጉ ትምህርት ቤት መምጣት እየተፈቀደ ነው፣ ግዴታው እየተነሳ ነው፣ ሊያሳስበን አይገባም ወይ ይላሉ። እስኪ አዛምደን እንመልከት ሁለቱን። በእርግጥ ወደዛ እያመራን ይሆን ዶክተር አሰፋ?
አዎ፣ እንግዲህ ከወረርሽኝ ስንወጣ አንዱ ወደዚህ ወደ ኢንደሚክ ወደምንለው ማለት አብሮን የሚኖር ህመም ወደ መሆን ግን ህብረተሰቡን በሙሉ የማያስጨንቅ የቀኑ ኑሮ የማይረብሽ ሁኔታ አንዱ መውጫ መንገድ ነው እና በኮቪድም በየትኛውም የወረርሽኝ የሚጠበቀው አንዱ ህመሙ አብሮን ይኖራል። ምናልባት የጠና ህመም ማምጣቱንም ይቀንሳል እና በዚህ አይነት መውጫ ይኖረናል ብለን ነው የምናስብ። ነገር ግን የኮቪድን በሚመለከት የሚወሰኑ ውሳኔዎች ሁሉ ሎካል መሆን አለባቸው፣ አካባቢ ተኮር መሆን አለባቸው። ምክንያቱም አሜሪካን ሀገር ውስጥ አንዳንድ ቦታዎች የክትባት ስርጭቱ በጣም ከፍተኛ ሁኔታ ላይ የደረሰበት አካባቢ፣ ትምህርት ቤቶች አካባቢ ትምህርት ቤቶች የስርጭት መነሻ አልሆናቸው አብዛኛው ብዙ ጥናቶች ስላሳዩ ተማሪዎቹ ጭንብል አውልቆ ቀስ እያሉ ለቀቅ ማድረግ ነገር ማለት ነው። የክትባቱ ሁኔታ ግን ይወስነዋል። እሱን ደግሞ ወስደን ሚሲሲፒ ላይ ልናደርገው አንችልም። የተከተበው ሰው ቁጥር በጣም አነስተኛ ስለሆነ በተለይ አንዳንድ አካባቢዎች እንደ ዚፕ ኮዱ እንደዚህ እንደ ሰፈሩ አካባቢ እንደማለት ነው። እዛ ላይ ደግሞ ያን አሁንም እናደርግበት ደረጃ ላይ አይደለም። ስለዚህ ውሳኔዎቹ ሎካል መሆን አለባቸው የሚባለው ወደዚህ ነው እና ካሊፎርኒያ አንዳንድ ቦታዎች ላይ ጥሩ ሁኔታ ላይ ደርሰናል። የኢንደሚክ ፕላን እንደው የሚኖር በሽታ አድርገን የማየት ደረጃ ላይ ደርሰናል የሚል እዛ ላይ ያሉት። ያ ግን በሁሉ ጀነራላይዝ ለማድረግ ያን ወስዶ ለሁሉ ለማድረግ ግን አስቸጋሪ ሁኔታ ላይ
ከተጨባጭ ሁኔታው ጋር መያያዝ አለበት ነው የሚለው።
አዎ፣ ለምሳሌ እኛ የምንኖርበት አካባቢ ይሄ መንጎመሪ ካውንቲ የምንለው በጣም ከፍተኛ የክትባት ከቨሬጅ አለው። እሱን ራሱ ግን ብንከፋፍለው ደግሞ ቀበሌውን ከቀበሌ ቀበሌ ይለያያል። ስለዚህ የሚወሰዱት ውሳኔዎች አካባቢያዊ ተኮር ሆኖ ነው የሚደረጉት እና አንዳንድ ቦታ ላይ ለቀቅ አድርጎ እሺ አሁን እስቲ ወደ ሬስቶራንትም ያለ ማስክ እንግባ ሊባል ይችላል። ግን ሞኒተር ደግሞ ያስፈልገዋል። በሽታ ደግሞ ከፍ ካለ እንደገና ወደኋላ ይደረጋል። እንደዛ ተብሎ ነው የሚወጣው ከወረርሽኝ
ለመሞገት ያህል ይሄ ለውጥ እየተወሰደ ያለበት አንድም ቀደም ብለን እንዳነሳ ነው ተማሪዎች የግዴታ ጭንብል ያጥልቁ የሚለው ሊቀርላቸው መሆኑ ነው። ሁለተኛ በቤት ውስጥ የሚደረጉ ምግብ ቤቶችን የመሳሰሉትን መጨመሩ አሁንም የክረምት ወቅት ከመሆኑ አንጻር እና ቫይረሱ ከአንድ ሰው ወደ ሌላው የመዛመት አቅሙም ሆነ የመራባት እድሉ ከፍተኛ ነው የሚባልበት የክረምት ወራት ውስጥ መሆናችን የቱን ያህል ውሳኔውን ያቀለዋል? በተጨባጭ አካባቢ መሰረቶች ላይ እነሻ ማድረግ አለበት ብለዋል። እሱ ትልቅ ነጥብ ይመስለኛል። ያ እንዳለ ሆኖ ግን ክረምትነቱ አሳሳቢ ይመስሎታል?
አዎ፣ ሁልጊዜ በትንፋሽ ለሚመጣ ህመም፣ ይሄ ሬስፒሬቶሪ ለምንለው ህመም ዊንተር ወይም ቀዝቃዛ አየር ሁኔታ ያለበት ወራት አሳሳቢ ነው። ብዙ ጊዜ ውስጥ ነው የምናሳልፈው፣ መጠጋጋት አለ። ስለዚህ የመተላለፍ ትሉ ከፍ ይላል። ይሄ ኮቪድንም ይመለከታል። ነገር ግን ለምሳሌ የትምህርት ቤቶችን ጭንብል ማውለት በሚሄድበት ጊዜ ቴስት ማድረጊያዎች ሆም ቴስት የምንላቸው ራፒድ ቴስት የምንላቸው በፍጥነት መልስ የሚሰጡት በየትምህርት ቤቱ ተሰጥተዋል። ልጆች ቤት ይዘው መጥተዋል። እነዚህ ነገሮች ሁሉ ተደርገው ነው ወደኋላ ማለት የሚያመጣው። እነዚህ ሁሉ በሌሉበት ሁኔታ ግን ጥንቃቄ ይጠይቃል። በጣም ሲሪየስ ሞኒተሪንግ ያስፈልገዋል። ትንሽ ከፍ ካለ ወደኋላ ለማለት አሁንም በኮቪድ የትኛው ነው በጣም ሊጠቃ የሚችለው ብለን ነው ማሰብ ያለብን። አረጋውያን ወይም ደግሞ ሳይታወቁ የሰውነት የመከላከያ አቅማቸው ዝቅ ያሉ ሰዎች ሊሆኑ ይችላሉ። ለምሳሌ አሁን ሰሞኑን እኔ አንድ ህመምተኛ የደም ካንሰር ነበረው፣ ግን ዳያግኖስ አልሆነም፣ አልታወቀም ነበር። ተቀባል፣ ቡስተርም ወስዷል፣ ግን ሆስፒታል ገብቶ ነበር። እድለኛ ሆኖ ወጥቷል። ከዛ ያ ማለት እንዲህ አይነት ሰዎች በህብረተሰባችን በብዛት አሉ እና የምንወስደው ሜዥር በጣም ጥንቃቄ ህብረተሰቡን የሚመለከት መሆን አለበት የምንለው ለዚህ ነው።
መልካም። ዶክተር አሰፋ ጀጃው መኮንን ሳምንታዊው በወቅታዊ የኮቪድ-19 ሁኔታዎች ላይ ያተኮረ ውይይታችን የዛሬውን እዚህ ላይ እንቋጫለን። በተከታዩ ፕሮግራሞች ደግሞ በመሰል ሌላ ወቅታዊ ርዕስ መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። እግዜር ይስጥልኝ።
እግዜር ይስጥልኝ አለታ።
አድማጮች፣ በዚሁ ወደ ምሽቱ የመጨረሻ ቅንብር ነው የምወስዳችሁ። በትላንትና ዕለት በተካሄደው የዓለም አቀፍ ማራቶን ውድድር በሁለቱም ጾታዎች ኢትዮጵያውያን አትሌቶች የስፍራዎችን ክብረ ወሰን በመስበር ማሸነፋቸውን ይመለከታል። የቤጂንግ 2022 የክረምት ኦሎምፒክም ትላንት ተጠናቋል። የሳምንቱን የስፖርት ዜናዎች አቀናብሮ የሚያቀርብልን ኬኔዲ አባተ ተከታዩን ይዟል።
ኢትዮጵያውያኑ መገርቱ አለሙና አስራር አብድራህማን በሲቪያ ማራቶን የውድድሩን ክብረ ወሰን ሰበሩ። አትሌት መገርቱ አለሙና አስራር አብድራህማን በዓለም አትሌቲክስ የወርቅ ደረጃ ባለው የሲቪያ ማራቶን የስፍራውን ክብረ ወሰን በመስበር አሸንፈዋል። በሁለቱም ጾታ ትናንት በተካሄደው በዚህ ውድድር ሁለቱም አትሌቶች ከ30 ኪሎ ሜትር በኋላ ያለውን ርቀት ብቻቸውን ሲመሩ ቆይተው ነው ያሸነፉት። አትሌት መገርቱ ውድድሩን በድል ያጠናቀቀችው 2 ሰዓት ከ18 ደቂቃ ከ51 ሰከንድ በመግባት ሲሆን እሷን በመከተል ሁለተኛና ሶስተኛ የወጡትም ኢትዮጵያውያኑ መሰረት ጎላና ካላዩ ቸኮል ናቸው። በወንዶች ምድብ የሲቪያው ማራቶን አሸናፊው አስራር አብድራህማን 2:04:42 በሆነ ሰዓት ነው የውድድሩ ክብረ ወሰን ባለቤት የሆነው። በዚህም ከሁለት ዓመታት በፊት በጎርጎሮሳውያኑ 2020 በኢትዮጵያዊው መኳንንት አየነው ተይዞ የነበረውን የሲቪያን የማራቶን ክብረ ወሰን በሶስት ሰከንድ አሻሽሏል። በትናንትናው ውድድር ሌላው ኢትዮጵያዊ አትሌት አደላድለው ማሞ ሁለተኛ ሆኖ ሲያጠናቅቅ ኤርትራዊው ግርማይ ገብረስላሴ ሶስተኛ ደረጃን ይዟል። ከትናንት በስቲያ ቅዳሜ የካቲት 12 በተባበሩት አረብ ኤምሬቶች ራስ አልካይማ በተካሄደ የግማሽ ማራቶን ውድድር ደግሞ በሴቶች ምድብ ኢትዮጵያዊቷ ግርማዊት ገብረ እግዚአብሔር 1 ሰዓት ከ4 ደቂቃ ከ14 ሰከንድ በመግባት የስፍራውን ክብረ ወሰን በማሻሻል አሸናፊ ሆናለች። ኬንያውያኑ ሄለን ኦቢሪ እና ሼላ ቼፕኪሩይ ሁለተኛና ሶስተኛ ወጥተዋል። በወንዶች ምድብ ደግሞ ዩጋንዳዊው አትሌት ጃኮብ ኪፕሊሞ 57 ደቂቃ ከ56 ሰከንድ በመግባት አሸናፊ ሲሆን ሁለተኛና ሶስተኛ በመሆን ያጠናቀቁት ኬንያውያን አትሌቶች ናቸው። የቤጂንግ 2022 የክረምት ኦሎምፒክ ትናንት ፍጻሜውን አግኝቷል። ላለፉት 2 ሳምንታት በቤጂንግ ሲካሄድ የነበረው የ2022 የክረምት ኦሎምፒክ ትናንት በተካሄደ የመዝጊያ ስነ ስርዓት ተጠናቋል። በኦሎምፒኩ ከ91 ሀገራት የተውጣጡ ወደ 3000 የሚጠጉ አትሌቶች በ7 የስፖርት አይነቶች 109 ውድድሮችን አድርገዋል። በአጠቃላይ 16 የወርቅ፣ 8 የብርና 13 የነሐስ ሜዳሊያዎችን ያሸነፈችው ኖርዌይ የክረምት ኦሎምፒክ ውድድሩን በበላይነት አጠናቃለች። 12 የወርቅ፣ 10 የብርና 15 የነሐስ ሜዳሊያ በመሰብሰብ ጀርመን ውድድሩን በሁለተኝነት ስትጨርስ፣ አዘጋጇ ቻይና ደግሞ 3ኛ ደረጃን ይዛ አጠናቃለች። ዩናይትድ ስቴትስ የ4ኛነቱን ደረጃ ይዛለች። የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዝዳንት ቶማስ ባች በመዝጊያው ስነ ስርዓት ላይ ባደረጉት ንግግር በዓለም ዙሪያ ያሉ የፖለቲካ መሪዎች በአትሌቶቹ የአብሮነትና የሰላም ምሳሌ እንዲበረታቱ ሲሉ ጥሪ አቅርበዋል። ባች ይህ የኦሎምፒክ ጨዋታ የአንድነት ኃይል ሊከፋፍሉን ከሚፈልጉ ኃይሎች የበለጠ ጠንካራ መሆኑን ያሳያል ብለዋል። አትሌቶቹ ለሰላም እድል ሰጥተዋል ያሉት ባች እያንዳንዳችሁ የግል ብቃታችሁን ለማሳካት ጥረት አድርጋችኋል፣ ተፎካካሪዎቻችሁም ያቅማቸውን እንዲያሳኩ ስታሳዩ የነበረው ምኞትና ማበረታታት ልባችንን ነክቷል ሲሉም አክለዋል። ሀገሮቻችሁ በግጭት ቢከፋፈሉም እናንተ ግን ከመከባበር አልፎ ስትተባበሩና ስትተቃቀፉ ነበር በማለትም ተምሳሌትነታቸውን አጉልተዋል። በኦሎምፒኩ የመዝጊያ ስነ ስርዓት ላይ የቻይናው ፕሬዝዳንት ሺ ጂንፒንግም ተገኝተዋል። ቻይና ትፈጽማለች ያሉትን የሰብአዊ መብት ጥሰት በመቃወም ዩናይትድ ስቴትስን ጨምሮ በርካታ ሀገራት በኦሎምፒኩ የሚታደሙ ባለስልጣናትን አለመላካቸው መነጋገሪያ ሆኖ መቆየቱ ይታወሳል። ፊፋ ለኳታር 2022 በአንድ ቡድን 26 ተጫዋቾችና 5 ተቀያሪዎች እንዲኖሩ የሚል ሐሳብ አቀረበ። ፊፋ በኮቪድ-19 ወረርሽኝ ተጽዕኖ ምክንያት በዓለም ዋንጫ የተጫዋቾችን ቁጥር ከ23 ወደ 26 ለማሳደግ እያሰበ መሆኑ ተዘግቧል። አዲሱ የፊፋ ሐሳብ በመጋቢት ወር መጨረሻ በፊፋ ኮንግረስ ላይ ውሳኔ እንደሚሰጥበት ይጠበቃል። በጎርጎሮሳውያኑ ህዳር 21 የዓለም ዋንጫ ሲጀመር ወረርሽኙ በቡድኖች ላይ መስተጓጉል ሊያስከትል ይችላል የሚል ስጋት አለ። ለዚህም ነው ፊፋ ተሳታፊ ሀገራት 26 ተጫዋቾችን በቡድናቸው እንዲያካትቱ የሚል ሐሳብ ያቀረበው። ባለፈው የአውሮፓ ዋንጫ ተሳታፊ ሀገራት 26 ተጫዋቾችን በቡድናቸው እንዲያካትቱ ሲፈቀድ፣ በ2021 ኮፓ አሜሪካ ደግሞ 28 ተጫዋቾች እንዲካተቱ ተፈቅዷል። ፊፋ በኳታሩ የዓለም ዋንጫ 3 የነበረው የተቀያሪ ተጫዋቾች ቁጥር ወደ 5 ከፍ እንዲል ሊፈቅድ እንደሚችልም ይጠበቃል። በመጨረሻም ላሊጋ ወደ ሙሉ የስታዲየም አቅሙ ሊመለስ ነው። የስፔን የጤና ሚኒስቴር የእግር ኳስ ስታዲየሞችና ሌሎች የስፖርት ማዘውተሪያ ስፍራዎች ተመልካቾችን በሙሉ አቅማቸው ማስተናገድ እንደሚችሉ መወሰኑን ተከትሎ የላሊጋ ስታዲየሞች ወደ ሙሉ አቅማቸው ሊመለሱ እንደሆነ ተጠቁሟል። ነገር ግን በስታዲየሞቹ ማስክ ማድረግ አስገዳጅ ሆኖ እንደሚቀጥል፣ እንዲሁም የመብላትና የመጠጣት እገዳዎችም እንደሚቀጥሉ ታውቋል። ባለፈው የውድድር ዓመት በዝግ ስታዲየም የተካሄደው ላሊጋ ዘንድሮ በ60% የስታዲየሞች አቅም ጀምሮ ከጥቂት ወራት በኋላ ወደ ሙሉ አቅሙ ቢመለስም፣ ነገር ግን ኦሚክሮን የተባለው የኮቪድ-19 ዝርያ ሲከሰት አቅሙ ወደ 75% እንዲወርድ ተደርጓል። በጣሊያንም ስታዲየሞችን ወደ ሙሉ አቅማቸው ለመመለስ መታቀዱ ተገልጿል። የእንግሊዝ ፕሪምየር ሊግና የፈረንሳዩ ሊግ አንድ ከዘንድሮው የውድድር ዓመት ጀምሮ በስታዲየሞቻቸው ተመልካቾችን በሙሉ አቅማቸው ሲቀበሉ ቆይተዋል። ከሳምንቱ ስፖርታዊ መረጃዎች ለዛሬ መረጥንላችሁ እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲን ለሳምንታዊው የስፖርት ቅንብሮ አመሰግናለሁ። አድማጮች፣ ስርጭታችንን ወደ ማገባደዱ እየተቃረብን ነው። ታዲያ ማሳሰቢያ አለን። የት እና እንዴት እንደምታገኙን እናስታውሳችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በየዓመቱ የካቲት ወር በገባ የመጀመሪያው ሰኞ ላይ አሜሪካውያን የፕሬዝዳንትን ቀን ያከብራሉ። የክብረ በዓሉ ሐሳብ ሲጸነስ የመጀመሪያውን የዩናይትድ ስቴትስ ፕሬዝዳንት ጆርጅ ዋሽንግተንን በማሰብ ነበር። እንደ አውሮፓ አቆጣጠር በ1800ዎቹ እሳቸው ከሞቱ በኋላ በእሳቸው እገዛ ለመጀመሪያው ጊዜ በተመሰረተችው መላው አገራቸው ውስጥ የልደት በዓላቸው እንደ አውሮፓ አቆጣጠር የካቲት 22 ይፋ ባልሆነ መልኩም ቢሆን ሲከበር ቆይቷል። ከጊዜ በኋላ ደግሞ ለመሪዎቹ የሚሰጠው ክብር ወደ ሌላኛው ታላቅ መሪ ወደ አብርሃም ሊንከን ተሸጋግሮ የእሳቸውም ልደት ከጆርጅ ዋሽንግተን ጋር ተቀራራቢ በሆነ ዕለት እንደ አውሮፓ አቆጣጠር የካቲት 12 መከበር ተጀመረ። ጆርጅ ዋሽንግተን እና አብርሃም ሊንከን እስከ ዛሬ የፕሬዝደንትነቱን ስልጣን ከያዙት ውስጥ ልቀው የሚታሰቡ ሁለት ምርጥ ፕሬዝደንቶች ተደርገው ይወሰዳሉ። ይህ የሆነው አንድም እነሱ በነበሩበት ዘመን በተፈጸሙ ታላላቅ ሁነቶች ሳቢያ ነው። እንዲሁም እያንዳንዳቸው አገሪቱን ወደ ጥንካሬ፣ ወደ ብልጽግናና ወደ ዲሞክራሲ ጎዳና በመምራት በወሰዷቸው ዘላቂ ውሳኔዎችና የግል አመራራቸው ብቃት ነው። ጆርጅ ዋሽንግተን በጊዜያቸው እጅግ ታዋቂና ተወዳጅ የነበሩ ሰው ነበሩ። ያለምንም ልዩነት የሁሉንም ክፍለ ግዛት ድምፅ በማግኘት በሙሉ ድምፅ የተመረጡ ብቸኛው ፕሬዝደንትም ነበሩ። ዋሽንግተን በፕሬዝደንትነት ሲመረጡ ለሳቸው አርአያ ሊሆን የሚችል ምንም አይነት መንግስትም ሆነ መሪ ከፊታቸው አልነበረም። በየትኛውም የዓለም ክፍል ምንም አይነት ዴሞክራሲ አልነበረም። ይሁን እንጂ ጦርነቱን እንዲያሸንፉ የረዷቸውንና በየትኛውም ስፍራ ያሉ ሁሉም ሰዎች እኩል መብት አላቸው የሚለውን መርህ እንዲወጣ አግዘዋል። መንግስት የሚታነጽበትን መርህና አሰራር የሚገልጸውንና የዜጎች መብት የሚከበርበትን ህገ መንግስት እንዲቀረጽና እንዲመሰረት ካደረጉት ኃይሎች መካከል አንደኛው ነበሩ። በራሳቸው ተግባር አርአያ በመሆን የፖለቲካና ወታደራዊ አሰራር ደንብ እንዲወጣና የምጣኔ ሀብት ፖሊሲ እንዲቀረጽ አስችለዋል። የፕሬዝደንትነት ስልጣን የዕድሜ ልክ ስልጣን አለመሆኑን ለማሳየት ሁለት ዙር ካስተዳደሩ በኋላ ከስልጣናቸው በመውረድ ፕሬዝደንታዊ ስልጣን በሰላማዊ ሽግግር መተላለፍ የሚችል መሆኑን አሳይተዋል። ፕሬዝደንት አብርሃም ሊንከንም ወደ ስልጣን የመጡበት ጊዜ አገሪቱ በቀውስ መካከል በነበረችበት ወቅት ነበር። ዋሽንግተን አዲስ አገረ መንግስት ለመመስረት በምትጥርበት ወቅት አብርሃም ሊንከን በገጠማት የእርስ በርስ ጦርነት ለመፈራረስ ከጫፍ የደረሰችውን አገር ከውድቀት በማዳን ወደ ጠነከረችና ከመቼውም ጊዜ በላይ አንድነቷ ወደ ተጠበቀ አገር እንድትሸጋገር አድርገዋል። አብርሃም ሊንከን ባልጠነከረና ልቅ በሆነ የክፍለ ግዛቶች ፌዴሬሽን ህብረት የቆመው ደካማ ማዕከላዊ መንግስት እውነተኛ ህብረት ወደ ተረጋገጠበት ጠንካራ የፌዴራል መንግስት የሚሸጋገርበትን አዲስ ዘይቤ ያሳዩ መሪ ነበሩ። ዛሬ የፕሬዝደንት ቀን የሚከበረው ያንን የፕሬዝደንት ስልጣን የጨበጡና አመራር የሰጡ ሰዎችን ሁሉ ለማክበር ነው። ይሁን እንጂ አንዳቸውም ቢሆኑ ከዋሽንግተንም ሆነ ከሊንከን ልቀው የተከበረ ስፍራ ያላቸው አይደሉም።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ ስርጭታችን ወደ ማገባደዱ ተቃርበናል። ዛሬ ዲሞክራሲ ብርቱ ፈተና ቢገጥመውም መሪዎቿንና ወደ ስልጣን የሚመጡበትን መንገድ የምታከብረው ዩናይትድ ስቴትስ ፈተናዋ ቢጠናም ዛሬም ማክበሯን ቀጥላለች። ዛሬ ዕለቱ በበዓልነት ሙሉ በሙሉ ስራ የማይሰራበት ወይም በዓል የሚከበርበት ቀን ሆኖ እየዋለ ነው። የአሜሪካ ድምጽ ራዲዮ በነገው ምሽት የንግድና ምጣኔ ሀብት ዝግጅትን ይዞላችሁ ይቀርባል። እንዲሁም ቀደም ብለን ያስተዋወቅነውን አገራዊ ምክክሩን የሚመለከት ፕሮግራምም በነገው ምሽት ከሚቀርቡት ውስጥ ናቸው። የዝግጅታችን በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈውን ስርጭት እዚህ ላይ ልናበቃ ነው። ነገ ምሽት 3 ሰዓት ላይ እንመለሳለን። ከተቀሩ ባልደረቦቻችን ጋር አስተናጋጃችሁ አሉላ ከበደ በዚሁ ተሰናበትኩ። ሰላም፣ ደህና ደሩ። Thank you.